ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ የካቲት 26 2013 ዓመተ ምህረት ዝግጅት ጋር ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። በኢትዮጵያ የወቅቱ ሁኔታ ላይ ክርክር ይዘናል።
የህወሓት ኃጢአት ብለሽ ከጠየቅሽኝ፣ ኃጢአቱ የህወሓት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ፣ ብልጽግና ፓርቲን አለመቀላቀሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስደው።
አቶ ዮሐንስ አብርሃም በኢትዮጵያ የውጭ ጉዳይ ሚኒስቴር አዲስ አበባ፣ ፓሪስ፣ ብራስልስ ለ19 ዓመታት አገልግለዋል። አሁን የሚገኙት ካናዳ ነው።
የህወሓት ኃጢአት ምንም ኃጢአት እንደሌለው አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከ2018 በፊት የነበረውን የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሓት ብቻ ሳይሆን ኢህአዴግ የሚባለውን ጥቅል ድርጅት የኢትዮጵያን የልማት፣ የዲሞክራሲ፣ የሰብአዊ መብት፣ የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው።
ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የህግ ማሻሻያ ኮሚቴም አባል ናቸው። ሌሎችም ዘገባዎችና ዝግጅቶች አሉን። አቀናባሪው ንጉሡ ታምሬ ነው። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢራን ዩናይትድ ስቴትስ የጣለችባትን የኢኮኖሚ ማዕቀብ እንዳነሳችላት፣ የኒውክሌር ፕሮግራሟን አስመልክቶ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ከዓለም ሀያላን አገሮች ጋር ገብታ የነበረውን ስምምነት ተግባራዊ ለማድረግ የሚያስችላት እርምጃዎች ፈጥና የምትወስድ መሆኗን አስታወቀች። ዩናይትድ ስቴትስ የጣለችባትን ህገ ወጥ ማዕቀብ እንዳነሳችና የማስፈራራትና ጫና የማሳደር ፖሊሲዋን እንደተወች፣ ኢራን ከዚህ ቀደም ድርሳ የነበረውን ይህን የኒውክሌር ቅመማ ፕሮግራሟን የተመለከተ ስምምነት ለማስጠበቅ የሚያስችሉ እርምጃዎች ወዲያውኑ ለመውሰድና የገባችውንም ቃል ለማሟላት ዝግጁ ናት ሲሉ የኢራኑ ፕሬዚዳንት ሐሰን ሮሃኒ ተናገሩ። ሮሃኒ ይህን አስተያየት የሰጡት የኢራን የኒውክሌር ፕሮግራም እንዲያበቃ የታለምበትን አይነተኛ ስምምነት ለማንሰራራት በተያያዘ ዲፕሎማሲያዊ ጥረት የአየርላንዱን የውጭ ጉዳይ ሚኒስትር ሳይመን ኮቪንን በዛሬው ዕለት በተቀበሉበት ወቅት ነው። ዱብሊን ከስምምነቱ ተፈራራሚ አገሮች ውስጥ አንዷ ባትሆንም የስምምነቱን ተፈጻሚነት በማቀላጠፉ ረገድ ግን ሁነኛ ሚና ተጫውታለች። በስምምነቱ የገቡትን ቃል ለመጠበቅ የተግባር እርምጃ መውሰድ ተስኗቸው ነበር ሲሉ የስምምነቱን ፈራሚ የአውሮፓ ሀገሮች እንግሊዝን፣ ፈረንሳይንና ጀርመንን የተቹት ሩሃኒ ስምምነቱ በአግባቡ ባለመፈጸሙ የጉዳት ሰለባ የሆነችው ኢራን ብቻ ናትም ብለዋል። ስምምነቱን ለማንሰራራት ዝግጁ መሆኗን ያመለከቱት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በበኩላቸው ኢራን በቅድሚያ ስምምነቱ የሚጠይቃቸውን ግዴታዎች በሙሉ ተፈጻሚ ወደ ማድረጉ መመለስ አለባት ብለዋል። ቴሄራን የኒውክሌር ማበልጸጊያ ፕሮግራሟን እንድታቋርጥና በምላሹም ከዚህ ቀደም ተጥለውባት የነበሩት የምጣኔ ሀብት ማዕቀቦች እንዲነሱላት የሚያዘውን በአምስቱ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ፣ ሩሲያና ቻይና እንዲሁም ስድስተኛዋ ተጨማሪ ሀገር በመሆን ጀርመን ከኢራን ጋር የደረሱትን ይህን ስምምነት የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2018 በተናጠል አገራቸውን ከስምምነቱ ማውጣታቸውን ተከትሎ መደናቀፉ ይታወሳል። የቲቤቱ መንፈሳዊ መሪ ዳላይ ላማ በትላንትናው ዕለት በሰሜናዊ ህንዷ የዳርምሳላ ከተማ የጸረ ኮቪድ ክትባት ከተከተቡ በኋላ በሰጡት አስተያየት ጎብዙና ተከተቡ ሲሉ በዓለም ዙሪያ ሰዎች ሳያመነቱ እንዲከተቡ አሳስበዋል። ይሁን እንጂ በርካታ ሀገሮች ለህዝባቸው ክትባቱን ለማዳረስ በጽኑ ቢሹም እስካሁን እድሉን አላገኙም። ጣሊያን ለአውስትራሊያ ለመላክ የተሰናዳውን የአስትራዜኒካ ክትባት አደናቅፋለች የሚለውን ዜና ተከትሎም የተለያዩ ሀገሮች የክትባት መድኃኒቶችን ያለ አግባብ የማከማቸት ስጋት እየተሰማ ነው። አሶሺየትድ ፕሬስ እንደዘገበው የአውሮፓ ህብረት አባል አገሮች አሁንም የሚያስፈልጋቸውን በበርካታ ሚሊዮኖች የሚገመት የአስትራዜኔካ ክትባት ፈጥኖ እንዲደርሳቸውና ክትባት መድኃኒቱንም ለመቀመም የሚያስፈልጉ ቅመሞች ያገኙ ዘንድ ህብረቱ ለዋሽንግተን ጥሪ ሊያቀርብ ነው። ከዩናይትድ ስቴትስ ጋር ተባብረን መስራት እንችላለን ብለን እናምናለን ሲል በመግለጫ ያመለከተው የአውሮፓ ኮሚሽን በዩናይትድ ስቴትስ ተቀምመው ወይም ለጥቅም በሚውሉበት መንገድ ዩናይትድ ስቴትስ ውስጥ የተዘጋጁ የክትባት መድኃኒቶች የክትባት አምራቾች ከአውሮፓ ህብረት ጋር የደረሷቸው ኮንትራት ስምምነቶች ሙሉ በሙሉ መከበራቸው እንደሚረጋገጥ ጽኑ እምነት አለን ብለዋል። ይህ እንዲህ እንዳለ በእንግሊዝ የህግ አውጪዎች ለብርቱ ፈተና ለተጋለጡትና በግንባር ለተሰለፉ ሰራተኞች የ1% ደሞዝ ጭማሪ ማቀዳቸውን ተከትሎ የእንግሊዝ ብሔራዊ የጤና አገልግሎት ሰራተኞቹ ስራቸውን ለቀው የሚሄዱበት ፈተና ተደቅኖበታል ተብሏል። ለፊታችን ሐሙስ የተጠራውን ተቃውሞ ሰልፍ እንዲቀላቀሉም ለህዝብ ጥሪ ቀርቧል። በሌላ የኮቪድ-19 ዜና 6 የህንድ ግዛቶች ከፍተኛ መጠን ያለው የኮሮና ቫይረስ አዲስ ተጋላጮች መዘገባቸውን የጤና ሚኒስትሩ አስታወቀ። በሌላ የኮቪድ ዜና የጃን ሆፕኪንስ ዩኒቨርሲቲ መረጃ ማዕከል በዛሬው ዕለት ይፋ ባደረገው ዘገባ መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ116 ሚሊዮን አልፏል። በበሽታው ሳቢያ በዓለም ዙሪያ ህይወታቸውን ያጡ ሰዎች ቁጥርም ከ2.5 ሚሊዮን አልፏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሚያንማር የጸጥታ ኃይሎች የመንግስት ግልበጣውን በመቃወም በሚንቀሳቀሱ ዜጎች ላይ የያዙት ዘመቻ በቀጠለበት በአሁኑ ከስልጣናቸው በኃይል የተነሱት መሪ የአንግ ሳን ሱቺ ብሔራዊ ሊግ ለዲሞክራሲ ፓርቲ አንድ አመራር አባል በፖሊስ እጅ ሳሉ ህይወታቸው ማለፉን የፓርቲው መሪዎች ለአሜሪካ ድምጽ የበርማ አገልግሎት ገለጡ። የጸጥታ ኃይሎች በያንጉን ከተማ ለሊቱን በተቃዋሚዎች መኖሪያ አሰሳ ባደረጉበት ወቅት ተይዘው የታሰሩት የፓርቲው አመራር አባል ኪን ማውንግ ላት በፖሊስ ቁጥጥር ስር ሳሉ ህይወታቸው ማለፉን እንዲሁም የህልፈታቸው መንስኤ ምን እንደሆነ እስካሁን ይፋ አለመደረጉን ጨምረው ሲቲ ማውንግ የተባሉ አንድ የፓርቲው ህግ አውጪ አስረድተዋል። የፖለቲካ እስረኞች አጋዥ ማህበር የተባለው ቡድን ቃል አቀባይ ቱንኪ በበኩላቸው ለአሜሪካ ድምጽ በሰጡት አስተያየት የሟቹን ኪን ማውንግ ላትን አስከሬን ለመቀበል የቤተሰባቸውን አባላት አጅበው በሄዱበት ወቅት በጭንቅላታቸው ላይ ደም፣ ጣቶቻቸው መጥቆራቸውንና እንዲሁም ከጀርባቸው ላይ ቁስል ማየታቸውን አመልክተዋል። ፖሊስ እስካሁን ስለተባለው ግድያ መንስኤ ማብራሪያ አልሰጠም። ይበንዲ እንዳለ በብዙ ሺህ የሚቆጠር የጸረ መንግስት ግልበጣው ተቃዋሚ ዛሬም የሚያንማርን አደባባዮች አጥለቅልቋል። በመጨረሻም በደቡብ ምዕራብ ፓኪስታና የጓዳር ወረዳ ትላንት ማምሻው ላይ የባህር ኃይል አባላትን አሳፍሮ ሄድ በነበረ አንድ ወታደራዊ ተሽከርካሪ ላይ አንጋቾች ባደረሱት የሽምቅ ጥቃት አንድ ባህርተኛ ሲገደል ሌሎች 2 መቁሰላቸውን ባለስልጣናት አስታወቁ። ለጥቃቱ ራሱን የቡልቺስታን ነጻ አውጪ ጦር በሚል የሚጠራውና ዩናይትድ ስቴትስ ባለም አቀፍ አሸባሪነት የተሰየመችው ቡድን ኃላፊነት ወስዷል። ወረዳይቱ በቻይና የተገነባውና በበርካታ ቢሊዮን ዶላር የሚገመት የቻይናና የፓኪስታን ኢኮኖሚ መተላለፍ ለፊያት ድርጎ የሚወሰደው ወደብ የሚገኝባት ናት። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም ምሽት።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 26 2013 ዓመተ ምህረት ምሽት ፕሮግራም ነው። የኢትዮጵያ የፖለቲካ ባህል ምን ገጽታ አለው? ሀገርና ሕዝብን ዋጋ አስከፍሏል? ትውልድ የሚቀስመው ትምህርትስ አለ?
የተያዙትን አቋሞች በትክክል ከማስረዳት እና በዛ ላይ ከመከራከር ይልቅ ወደ ፍረጃ የመሄድ ነገር ነበረ።
እና እንዳደረጋቸው አስረዱት። በአንዱ ደረጃ ኃይለሱዳና ተስፋ ደረሳይ፣ በሌላ ደረጃ ብዙ ጊዜ እንወያይ ነበረ።
ለውጥ በየቀኑ ነው የሚጠለፈው ኢትዮጵያ ላይ። ገጣሚዎቹ ፈጠራላ፣ ገጣሚዎቹ ይወሰዳሉ፣ ገጣሚዎቹ ፈጠራላ፣ ገጣሚዎቹ። እኔ ስንት ጊዜ እግዚአብሔር ይህን እድል እንደሚሰጠን አላውቅም። ይሄ ሁሉ የፖለቲካ ባህላችን ብልሹነት ነው። የፖለቲካ ባህላችን በመፈራረጅ ላይ የቆመ ነው።
ከነባር ፖለቲከኞች ጋር ውይይት ይዘናል። አብራችሁን ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ክርክር በኢትዮጵያ የወቅቱ ሁኔታ ላይ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው በሚል ርዕስ ትናንት የተጀመረ ክርክር አሁን ይቀጥላል። የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ ትግራይ ውስጥ አሁን ያለው ሁኔታና የሰብአዊ ረድኤት አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ ያተኩራሉ ንግግሮቹ። ውይይቱን የመራችው ጽዮን ግርማ ነች።
በመጀመሪያ እንግዶቻችንን ላስተዋውቅ። ዶክተር መሰንበት አሰፋ ሁለተኛ ዲግሪያቸውን የተቀበሉት ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የሰብአዊ መብት ማዕከል በሰብአዊ መብትና ዴሞክራሲ በአፍሪካ ነው። በሚዲያና ሐሳብን በመግለጽ ነጻነት ዙሪያ ሰርተው በናሽናል ዩኒቨርሲቲ ኦፍ አየርላንድ ጎልዌይ የዶክትሬት ዲግሪያቸውን ተቀብለዋል። ዶክተር መሰንበት ከዚህ ቀደም በመቀሌ ዩኒቨርሲቲ የሰብአዊ መብት ክፍል ዳይሬክተር ነበሩ። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ኃላፊና ተባባሪ ዲን ሆነው ሰርተዋል። ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ውስጥ ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የሕግ ማሻሻያ ኮሚቴ አባል ናቸው። ዶክተር መሰንበትን እንግዳችን ስለሆኑ እጅግ አድርጌ አመሰግናለሁ። ሁለተኛው እንግዳችን አቶ ዮሐንስ አብርሃም በአዲስ አበባ ዩኒቨርሲቲ በንግድ አስተዳደር የመጀመሪያ ዲግሪያቸውን ተቀብለዋል። ከዚያም ፓሪስ ከሚገኘው የሶርቦን ዩኒቨርሲቲ በፕሮጀክት ማኔጅመንት ሁለተኛ ዲግሪያቸውን አግኝተዋል። ቤልጅየም ከሚገኘው አንትወርፐን ዩኒቨርሲቲ ደግሞ የልማታዊ መንግስት አስተዳደር በማጥናት ተጨማሪ ሁለተኛ ዲግሪ ተቀብለዋል። አቶ ዮሐንስ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ፣ በፓሪስ፣ በብራስልስ 19 ዓመታት ሰርተዋል። እስከ መጋቢት 2012 ዓመተ ምህረት ድረስ በአዲስ አበባ የውጭ ጉዳይ መስሪያ ቤት የደቡብና የምዕራብ አውሮፓ ዳይሬክተር ሆነው አገልግለዋል። አቶ ዮሐንስ ካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን በመወከል በውጭ ሀገር እንቅስቃሴ የሚያደርግ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አቶ ዮሐንስንም እንግዳችን ሆነው ስለተገኙ በአሜሪካ ድምጽ ስም እናመሰግናለን።
እኔም አመሰግናለሁ።
አቶ ዮሐንስ እንግዲህ እስቲ እየቋጨናቸው እንድንሄድ ዶክተር መሰንበት ጦርነቱን የጀመረውና ወደዚህ የመራው ሙሉ ለሙሉ ተጠያቂ የሚሆነው ህወሓት ነው ብለው አቶ ሴኩ ቱሬ ጥቃቱን መፈጸምን በተመለከተ ያነሱትን ሀሳብ ጠቅሰዋል። የጦርነቱ አጀማመር ላይ አንድ ልባት እንድረስና ወደ መፍትሄዎቹ ሀሳብ ደግሞ እንድንሄድ፣ እነዚህ የሚወጡት መግለጫዎች ምን መፍትሄ ይዘው ይመጣሉ ለሀገር ወይም እንዴት አድርገው መፍትሄ ያመጣሉ ወደሚለው እንሄዳለን ሀሳባችንን ለመቋጨት።
እውነትሽን ነሽ፣ በጣም ወሳኝ ነጥብ ስለሆነ እዛ ላይ ትንሽ ማውራት ጥሩ ይሆናል፣ አድማጮችም እውነታውን መያዝ ስላለባቸው ማለት ነው። መጀመሪያ ማን ጀመረ የሚለውን ነገር ከማንሳታችን በፊት ለምን ተጀመረ የሚለው የሚቀድም ይመስለኛል። ለምንድን ነው የተጀመረው? የተጀመረው በእኔ እምነት፣ በእኔ እይታ ኢትዮጵያ ውስጥ ዶክተር አብይ ወደ ስልጣን ከመጡ ጊዜ ጀምሮ በአስቸኳይ ጊዜ አዋጅ የማይተዳደር ክልል የነበረው ትግራይ ብቻ ነው። አስቸኳይ ጊዜ አዋጅ መመራቱ ብቻ ሳይሆን ሁሉም ክልሎች ከትግራይ ውጭ ሁሉም ክልሎች ከአዲስ አበባ በተሰየሙ መሪዎች እየተመሩ ነበረ። ትግራይ ብቻ ራሱ ህዝብ በመራው መሪ እየተመራ ነበረ። ይሄ ከምን ጋር ነው የማያይዘው? አብይ ወደ ትግራይ ለምን ጦርነት አዘመቱ የሚለው ነገር ስናነሳ ንጉሥ ሆናለሁ ብለው የመጡ መሪ ናቸው ዶክተር አብይ። ንጉሥ ሆናለሁ ካሉ ሁሉም ቦታ ላይ እሳቸው የሚሉትን ነገር መቀበል መቻል አለበት። መከላከል የሚባል ነገር አይፈቀድም። በንጉሥ አገዛዝ መቃወም የሚባል ነገር አይፈቀድም። የሚቃወም አንድ ክልል ብቻ ነበር፣ የትግራይ ክልል። በራሴ ህዝብ በመራው በመረጠው መሪ እመራለሁ ያለ የትግራይ ክልል ብቻ ነበረ። ይህንን ማጥፋት ነበረባቸው። ለዚህም ተነሱ፣ ገቡ። እዚህ ጦርነት ላይ ሌላው የተሳተፈው ኢሳያስ ነው፣ የኤርትራው መሪ። የኤርትራ መሪ ለሀያ አመታት የቆየ ከዛም በፊት የቆየ በእንግሊዝኛው ግራጅ የምንለው ነገር አላቸው፣ ቂም። ይሄ ቂም ከኤርትራ የሚገቡ ተቃዋሚዎች፣ ከኤርትራ የሚገቡ ስደተኞች የምታስተናግድ ትግራይም ስላለች እንደዚህ አይነት ትግራይ መጥፋት አለባት። ከዛ በእኔ እይታ ትግራይ ብቻ ሳይሆን ኢትዮጵያ መጥፋት አለባት። ኤርትራ እንድትኖር በኤርትራ ወይም በሻእቢያ አተያይ ይህንን አልቀበልም ብለውናል የኢትዮጵያ ኤሊቶች። ትንሽ ቆይተው ግን የሚገነዘቡት ይመስለኛል። ምክንያቱ በግላት እየተናገሩት ነው። ኢትዮጵያ ውስጥ ነዳጅ ይዞ የሚሄድ ሰው ካገኘን ክብሪት ማቀበል አለብን ብሎ የኤርትራ የጸጥታ ሰዎች እየተናገሩ ስለሆነ ኢትዮጵያን ለመበተም አሁን ትግራይ ላይ የሚመስልም ካለ። ሶስተኛው የአማራ ጽንፈኞች፣ የአማራ ህዝብ ብያለሁ ስትም የአማራ ጽንፈኞች የተወሰደብን መሬት አለ የሚሉት ነገር አላቸው። ከመጀመሪያ ጀምሮ እስካሁን ድረስ የሚሉት በወልቃይት አካባቢ፣ በራያ አካባቢ እነዚህ መሬቶችን ለማስመለስ
ጦርነት መካሄድ ነበረበት። እነዚህ ሶስት ኃይላት የገጠሙት እነዚህን ጥቅሞቻቸውን ለማስጠበቅ ነው። ስለዚህ ለምን ተጀመረ የሚለውን ካወቅን ማን ጀመረው የሚለው ከዛ በኋላ ቀላል ነገር ነው። ስኩዝ እየተደረገች ነበረ ትግራይ እንደምናውቀው በሁሉም ኤርትራ ከላይ ከታች ደግሞ መንገድ ተዘጋ አይደል? የፌደራል መንገዱ እኮ ለአንድ አመት ተዘጋ።
አቶ ዮሐንስ እስቲ እዚሁ ጋር ጥያቄ ላንሳ። እርስዎ ሲናገሩ እንደ ምክንያት ካነሷቸው ውስጥ ፌደራል መንግስቱን፣ የኤርትራ መንግስት፣ የአማራ ጽንፈኞችን እንደዚህ ጠቅሰዋል። በዚህ ጉዳይ ላይ ህወሓት ያለው ተሳትፎ ምንም የለም?
የህወሓት ኃጢአት ነው የሚመስለኝ። ሌሎቹ እሺ ብለው ብልጽግና ፓርቲን አለመቀላቀሉ፣ ተቀላቀል ሲባል ምርጫ ተካሄድ ሲባል ምርጫ ማካሄዱ እንደ ኃጢአት ሊቆጠሩ ይችላል። ሴኮ ተጠቅሰዋል ቅድም ሲሆን ሴኮ የማከብረው ታጋይ ነው። እስከማውቀው ድረስ ግን አንዲት ስልጣን በፖለቲካም ይሁን በሲቪል ትግራይ ውስጥ ያልነበረው ሰው ነው። አሁን እኔና ዶክተር መሰንበት እንደምናነሳው ሀሳቡ አንስተዋል። በዛ ጊዜ ሴኮ ትክክል ነው አይደለም ለታሪክ ጸሐፊዎች የምንተው ነገር ነው የሚሆነው። ግን እዛ ላይ ማየት ያለብን ሲሆን ግልጽ መሆን ስላለበት ነው። የሰሜን እዝ በአንድ አመት ጊዜ ውስጥ አራት መሪዎች ናቸው የተፈራረቁበት። ለምንድን ነው ብለን መጠየቅ መቻል አለብን። የመጨረሻው ሰዓት ላይ ሲመጣ የትግራይ መንግስት ከአመራሮቹ ጋር ውይይት አደረገ። ከሁሉም ጋር መስማማት ነበረ። ጥቂት ሲቀሩ የተቀሩት ተመታን ተጠቃም ብለው ወደ ኤርትራ ገቡ። የተወሰነው ደግሞ በጎንደር በዳንሻ በኩል ወደ ጎንደር ገባን። ስለዚህ የህወሓት ኃጢአት ብለሽ ከጠየቅሽኝ ኃጢአቱ የህወሓት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ ብልጽግና ፓርቲን አለመቀላቀሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስደው።
ዶክተር መሰንበት እንግዲህ ጦርነቱ ማን ጀመረው ከማለቱ በፊት ለምን ተጀመረ የሚለው ላይ አቶ ዮሐንስ ያነሷቸው የዘረዘሯቸው ነጥቦች አሉ። በእርስዎ በኩል እርስዎ ደግሞ ይግለጹልን።
እንግዲህ ለምን ተጀመረ የሚለው አንዳንድ ነገሮች ላይ እንግዲህ እኔ በፖለቲካል ትሩዝስ ወይም ደግሞ በፖለቲካ እውነታዎች መተማመን ያለብን ይመስለኛል። እና ወንድሜ አቶ ዮሐንስም አንዳንድ ነገሮች ላይ አሁን ለምሳሌ የህወሓት ኃጢአት ምንም ኃጢአት እንደሌለው አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከ2018 በፊት የነበረውን የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሓት ብቻ ሳይሆን ኢህአዴግ የሚባለውን ጥቅል ድርጅት የኢትዮጵያን የልማት፣ የዲሞክራሲ፣ የሰብአዊ መብት፣ የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው። ይህን ሪፖርቶችን ማየት ይቻላል። ከዛ በፊት የነበሩ የሰብአዊ መብት ሪፖርቶችን፣ የዲሞክራሲ ሬከርድ፣ የፍሪደም ሀውስ የሚያወጣቸው ሪፖርቶች በደንብ ማየት ያስፈልጋል። ከዛ በተጨማሪ ደግሞ የማይካዱ ነገሮች አሉ። ኢትዮጵያ ውስጥ 100 ሚሊዮን በላይ ህዝብ አለ። ኢህአዴግና በተለይ ደግሞ ህወሓት መራሹ የሆነ የፖለቲካ ስርዓት እጅግ በጣም ትንሽ ቁ የትግራይ ሊቃን የፖለቲካ የሚሊተሪ ወይም ደግሞ የጸጥታን የሰራዊቱን በጣም ወሳኝ የሚባሉ ነገሮችን የሀገሪቱን እንደተቆጣጠሩት ይታወቃል። ይሄ አቶ ዮሐንስ ስላል አይደለም፣ እኔ ስላላልኩ አይደለም። ብዙ ሪፖርቶች፣ ብዙ ማጣቀሻዎችን እና ማስረጃዎችን ማቅረብ ይቻላል። ከዚህ እውነት ተነስተን ነው እንግዲህ ይሄን ደግሞ ስናገር እኔ ብቻ አይደለሁም። ይዞ ሲሆን ኢቭን በጣም አንጋፋ የሚባሉ የህወሓት ሰዎች ድርጅቱ ከፍተኛ ቀውስ ውስጥ እንደነበር እና በተወሰነ ደረጃም ጥልቅ ተሀድሶ የሚባል ሀሳብ በጣም ደፍረው ለውጦችን ማምጣት ስለማይችሉ እንደዚህ አይነት የፖለቲካ ጀርገኖችን ይጠቀማሉ። ባይዘቡ የጀነራል ሳሞራ የኑስን እኳ ኢንተርቪው ማየት ይቻላል። ድርጅቱ ታሟል ሳይሆን ሞቷል ያለ ቃል በቃል። ስለዚህ ክሎዝሊ የኢትዮጵያን የፖለቲካ ሁኔታ ላየ ኢህአዴግ መራሹ ህወሓት መራሹ የፖለቲካ ስርዓትና የፖለቲካ አደረጃጀት ለኢትዮጵያ በፍጹም ቀጣይነት ያለው የፖለቲካ ራዕይና ሁኔታ ይዞ ሊቀጥል አይችልም። ክቡር ጠቅላይ ሚኒስትር ቀድሞ ኃይለማርያም ደሳለኝም እኮ ተወሰነ ለውጦች ለማድረግ ሞክረው ነበር፣ ግን በከፍተኛ ሁኔታ መድረክ ላይ ራሳቸው ተበሳጭተው የተወሩትን ነገር መድረክ ላይ በቪዲዮ ወጣውን ማስረጃ ማየት ይቻላል። ዶክተር አብይ አህመድ ያደረገው ነገር ምንድን ነው? ጥገናዊ ለውጥ ሳይሆን የሀገር ወደ ተሻለ የፖለቲካና ቁጠባዊ እንዲሁም የፖለቲካ ምዕራፍ መሸጋገር ካለበት ወሳኝ የሆኑ የፖለቲካ ለውጦች መምጣት አለባቸው። አሁን ክሊር የሆነ የኢንትረስት ችግር ይመጣል ማለት ነው። የቲፒኤልኤፍ ሰዎች ፖለቲካውን፣ ሀብቱን፣ ስልጣኑን ይዘውታል። ይህን ደግሞ አይፈልጉትም። የኢትዮጵያን የፖለቲካ ሁኔታ የትግራይንም በጣም እጅግ በጣም የሚያሳዝነው ባይዘው የትግራይን የፖለቲካ ሁኔታ 27 ዓመት ምሁራን የምትያቸው ስልጣን የያዙ ሰዎች ኢኮኖሚ የተቆጣጠሩት ቢጠቀሙ ሰፊው የትግራይ ህዝብ በፍጹም በስርዓቱ ሊጠቀም አልቻለም። ይሄ አይ ቲንክ ማንኛውም ኢትዮጵያዊ የሚያውቀው ነው። ለትግራይ ህዝብ ብዙ ሰው ሀዘኔታን በጣም ሲምፐቲም ያለው አሁን በሰፊው የኢትዮጵያ ህዝብ ብዬ የማስበው ለዛ ነው እና ችግሩ ወደ ህዝቡ ሳይወድቅ አሁን የፖለቲካ አመራሩ ኢትዮጵያ ውስጥ እጅግ በጣም ያሳዝነኝ ምንድን ነው ይሄ ችግር ለይቶ የፖለቲካ ኃይሉን የሚመታበትን ስትራቴጂ ቀይሶ ስኬታማ ማድረግ ቢችል ኖሮ ከፍተኛ የፖለቲካ ውጤትን መቀናጀት ይችል ነበር። ህወሓት ግን እንደ ፖለቲካ ድርጅት ለትግራይ ህዝብ ማይሆንም ለኢትዮጵያ ህዝብ ማይሆንም በጭራሽ ሊታለፍና ሊካድ ማይቻል ሀቅም። ይህን ማነሳው ለምንድን ነው ሲሆን ትግራይ ውስጥ እኔ ወንድሜ ነው አቶ ዮሐንስም እኔ በጣም ውሽ ማድረገው ምንድን ነው ከህወሓታዊ የፖለቲካ አመለካከቱ የትግራይ ህዝብ መውጣት መቻል አለበት። ይህን እኔ ኢምፖዝ ላደርግ አይደለም፣ ግን ለምሳሌ አሁን ያነሳቸውን ፖይንቶች በጣም ካውንተር ማድረግ ይፈልጋል። በሁለት ዓመትና በሶስት ዓመት ውስጥ ትግራይ የሰላም አይላንድ እንደነበረች ያሳያል። እኔ ደግሞ እይታዬ የተለየ ነው። ትግራይ ሰላም የነበረው እጅግ በጣም አምባገነን የሆነ የፖለቲካ ኃይል ስለነበር፣ ኦሮሚያ ውስጥ አማራ ክልል ውስጥ ካየሽ ሲሆን የፖለቲካ ሁኔታዎቹን ካየሽ በተወሰነ ደረጃም ቢሆን የተለያየ የፖለቲካ አመለካከትና አሰላለፍ ያላቸው ኃይሎች ተፈቅዶላቸዋል እንቅስቃሴ እንዲያደርጉ። ትግራይ ውስጥ በፍጹም እንደዚህ አይነት ነገር ማድረግ አይቻልም። እና ራሳችንን መፈተሽ ያስፈልጋል። ሁሌ ጠላታችን ያ ነው ከውጭ ነው የሚለውን ነገር አመለካከት መልካም አይመስለኝም።
ቆይ አንድ ጊዜ አቶ ዮሐንስ አንድ ጊዜ አንመጣለሁ። ያው የእናንተው መድረክ ነው ብያለሁኝ፣ ግን መስመር እየለቀቀ ከሄደ በኋላ ምንም መቋጫ የሌለው ውይይት ይሆንብናል እና አንድ ጊዜ ሰብሰብ እናድርገው። ዶክተር መሰንበት እንግዲህ አሁን ለምን ተጀመረ ጦርነቱ የሚለው ላይ ነው መነጋገር ያለብን ብለው አቶ ዮሐንስ አንስተው እርሶ እዚህ ላይ ምላሽ አልሰጡም።
እኔ ቅድምም ተናግሬያለሁ፣ በተለይ የጦርነቱን አጀማመር እነዚህ ባይዞ ቪዲዮ ሪከርድም ስለሆኑ በድምፅ ወያኔ ወጥቶ ነው እንግዲህ ሴክሬታሪ ያን ነገር የተናገረው እና አንዳንድ እውነታዎችን መካድ አንችልም እና ደግሞ ችግሮቹንም ማሳነስ የለብንም። ትግራይ ሰላም ስለነበር ምናምን ሳይሆን ጥቅማቸው የተወሰደባቸው የፖለቲካ ኃይሎች ነበሩ፣ ማሳነስ የለብን። ሀገርን እያስተዳደሩ ሀገርን እየመሩ የነበሩ ነገር ግን ዶክተር አብይ አህመድ ሜጀር የሆነ ወይም ደግሞ ወሳኝ ምዕራፍ የኢትዮጵያን የፖለቲካ አቅጣጫ ሊቀይር የሚችል የፖለቲካ አስተሳሰብ ይዘው ሲመጡ እነዚህ ሰዎች ጥቅማችንም ፍላጎታችንም ሊነካ ይችላል በሚል ነው ዋና የፖለቲካ ልዩነት የመጣው። ከዛ ነው እንጂ መጀመሪያ የብልጽግና ፓርቲ ሲመሰረት እንደውም ተጋብዘው የህወሓት በፓርቲው አይዲዮሎጂ ካመነ በፓርቲው አደረጃጀት እንዲገባ ጥያቄ ቀርቦለታል። የሚያሳዝነው ደግሞ በህወሓትም ሴንትራል ኮሚቴ ልዩነቶች እንደነበሩ ንግባ አንግባ በሚለው ላይ የሚያሳዩ ምልክቶች አሉ። እንደውም አቶ ዮሐንስን አሁን ቻለንጅ ማድረግ ያልኩ ስለዛ ነው። የፓርቲው ችግሮች ከዚህ ነው የሚመነጩት። በተወሰነ ደረጃ ወሳኝ የሚባሉት የህወሓት አመራሮች ድርጅቱ እጅግ በጣም ወሳኝ የሆኑ ለውጦች ማድረግ እንዳለበት እና ከፍተኛ ችግር ውስጥ እንደነበረ በራሳቸውም ያውቁታል። ባየው ድፍረት ኖሯቸው እና ተስማምተው አሁን ያለው የፖለቲካ አመራር ጋር ለመቀጠል አለመፈለጋቸው ነው። አይዲዮሎጂካልም የሆነ ርዕዮተ ዓለማዊም ልዩነት አለ። ባየው ማወቅ ያለ ማሳነስ የለም። ኢትዮጵያ ውስጥ የዘር አደረጃጀትን በአንድ የመጨረሻችን ስቴትመንት ልናገር እና እጅግ በጣም የሚያሳዝነው የኢትዮጵያ ስርዓተ መንግስት እና ሀገረ መንግስት ከአክሱም ጀምሮ ለዘመናት የቆየ የሀገረ መንግስት ልምድ ያለው ሀገረ መንግስት ነው። በዓለም የፖለቲካ ማፕ ውስጥ በዘር የተደራጀ አንድም ሀገር የለም። በሙሉ እኔ ፖለቲካል ኮምፓራቲቭ ፖለቲክስን በተወሰነ አጥንቻለሁ። እጅግ በጣም ነው የሚያሳዝነው። በሌሎች ሀገሮች ላይ በዘርና በሃይማኖት መደረጃጀት እንኳን አይደለም የመንግስት ቅርጽና አወቃቀር ሊሆን በህግ የተከለከለ ነው። ባየው ቱርክን ማየት እንችላለን፣ ሩዋንዳን ማየት እንችላለን፣ ሌሎች ሀገሮች ላይ እና ከፍተኛ መሰረታዊ ችግሩ እሱ ነው። ይህን ማሳነስ የለም። ያ ማለት የብሔሮችን ቋንቋ መጨፍለቅ አይደለም። አንድም ማህበረሰብ በዘር ስታደራጅ የጋራ ህሊናው የመተባበር መንፈሱ እየተሰበረ ይመጣል። ዶክተር አብይ አህመድ ብዙ የፖለቲካ ችግር ሊኖረው ይችላል። እዚህ ላይ ግን ክሊር የሆነ የሞራል ክላሪቲ ያለው ሰው ነው እና እሱ ላይ ይህን ፖይንት ሊጨምርልሽ ብዬ ነው።
እሺ፣ አመሰግናለሁ ዶክተር መሰንበት። አቶ ዮሐንስ ጥያቄን ከማንሳቴ በፊት አንድ ደቂቃ ልጨምር ብለው ነበር እና ለእርሶ እድሉን ልስጥ እና ጥያቄ አለኝ።
አመሰግናለሁ ሲሆን አይ ስለደገመው መሰንበት አስምሬበት ልለፍ ብዬ ነው። የዚህ የአይዲዮሎጂ ልዩነት በትክክል አለ። ከመጀመሪያው እኔ እንደ ትግራዋይ ኢትዮጵያ ውስጥ ያለ ችግር ለዘመናት የነበረው ቁርሾ ኢትዮጵያ ብዝሃነትን ማስተናገድ ስለተሳናት ነው የሚል እምነት ነው ያለኝ። እንደ ትግራዋይ አብዛኛው ትግራዋይ ህወሓትም የሚያምነው ይሄ ነው። መሰንበት ደግሞ አህዳዊነት ነው መፍትሄ ሊሆን የሚችለው መድኃኒት ሊሆን የሚችለው ለኢትዮጵያ እያለ ነው። እንግዲህ ይሄ የአይዲዮሎጂ ክርክር ስለሆነ ወደ ውስጥ አልገባም። የኢትዮጵያ ዘረኝነት መንፈስ ያመጣው ህወሓት ነው የሚል ነገር ስላነሳ ነው። በነገራችን ላይ ኢትዮጵያ ውስጥ ካሉ 9 ክልሎች አንዱም ክልል አንድ ብቻ ዘር ያለው የለም። በክልሉ ከሆነ እያወራን ያለ ነው። አሁን ኦፍኮርስ በቋንቋው እንዲጠቀም ተደርገዋል። ባህሉ እንዲያሳድግ ባህሉ እንዲያስተዋውቅ ተደርገዋል። የኢትዮጵያ ህዝብ በኢህአዴግ ባለፉት አመታት ሁላችንም የምናውቀው ነው። አለን የመሰከረበት የኢኮኖሚ እድገት ነበር። ዓለም የመሰከረበት ጸጥታ ነበር የኢትዮጵያ ውስጥ። ይሄ በህወሓትና በኢህአዴግ የመጣ ነው፣ በሌላ ሊባል አይችልም። አንድ ሁለተኛው ምናልባት ትግራይ ውስጥ ታፍኖ ነበር ሰው ብሏል መሰንበትና ትንሽ ይሄ አሁንም ብናየው ኦኬ፣ መጀመሪያ ታፍኖ ከነበረ አሁን ህወሓት ከመቀሌ ከወጣ በኋላ ለምንድን ነው ህብረተሰቡ መንግስታችንን አምጡልን እያለ እየጠየቀ ያለው? በሚደረጉ ስብሰባዎች የሽማግሌዎች ተብሎ የሄዱ ሰዎችን የተደረጉትን አይታችኋል። ህዝቡ ምን እንዳደረጋቸው፣ ጋዜጠኞች ሲገቡ ምን እንዳደረገ አይታችኋል።
የካቲት 11 ሲከበር ባለፈው ሳምንት ህዝቡ በየከተማው ወጥቶ የማን ባንዲራ ሲሰቅል እንደነበር አይታችኋል። ህወሓት አፍኖት ከነበረ ለምንድን ነው ይህን አጋጣሚ ያልተጠቀምበት ህብረተሰቡ ብለን እናስባለን። ይህንን ብናየው ከአዲስ አበባ ህወሓት ፈቅዶ ነው የመጣው እንጂ ተባሮ አይደለም። ክልላችንን እናልማ ብሎ መጥቷል። ኢትዮጵያ ውስጥ ደግሞ ከትግራይ ጋር ካሉ አወዳድረን ካየነው አሁን መሰንበት ፖለቲካ ፓርቲዎች የት አሉ? አሁን ኢትዮጵያ ውስጥ ተቃዋሚዎች የት ነው ያሉት? አሁን ኢትዮጵያ ውስጥ ትልልቅ የሚባሉት ተቃዋሚዎች ነፍስ ያለው ተቃዋሚ ያለ አሁን ቢሮ ያለው የሚንቀሳቀስ የሚሰራ?
የአቶ ዮሐንስ ውይይቱ ልመልሰው፣ እነዚህ የምታነሷቸው ጉዳዮች ራሳቸውን በራሳቸው ችለው የሚቆሙና ሌላ ውይይት የሚጠይቁ ናቸው። እንግዲህ እሱን ኃላፊነትን እኛ እንወስዳለን። አሁን ስትነጋገሩ ጦርነቱን እንዴት ተጀመረ፣ መነሻው ምንድን ነው፣ ማን ጀመረው የሚለው ላይ ነው እየተወያያችሁ ያላችሁት። በዛ ያልተስማማችሁባቸው ነጥቦች አሉ። አቶ ዮሐንስ፣ አቶ ሴኩቱሬ እስከማውቀው ድረስ የህወሓት አባል አልነበሩም እና በዛ ውስጥ እንግዲህ የራሳቸውን ሀሳብ ነው ያንጸባረቁት ብለዋል። የኔ ጥያቄ አቶ ሴኩቱሬ ብቻ ናቸው ወይ ጦርነቱ እንግዲህ መብረቃዊ ጥቃት ፈጽመናል የሚል ሀሳብ ነው እሳቸው የሰጡት ብቻ ናቸው ወይ? የክልሉ ምክትል ርዕሰ መስተዳድር የነበሩት ወይም የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በ45 ደቂቃ ኦፕሬሽን አጠናቀናል፣ 80% የሚሆነውን የሰሜን እዝ በእጃችን አስገብተናል አላሉም ወይ? ከዛ በፊት በነበሩት ውይይቶች ላይ በተለይ በትግራይ ክልል ውስጥ የሚንቀሳቀሱ ኢንተርኔት ላይ የቴሌቪዥን ፕሮግራሞች ላይ የሚሰጡ አስተያየቶች ጦርነትን ቀስቃሽ አልነበሩም ወይ? የጦርነት ጉሰማን የያዙ አልነበሩም ወይ? ጦርነት ባህላዊ ጨዋታችን ነው፣ ፈጥኖ ወደ ጦርነቱ ብንገባ እና ብንገላገል ነው የሚሻለው የሚሉ ጦርነትን የሚቀሰቅሱ ንግግሮች አልነበሩም ወይ? ፌዴራል መንግስቱ ኃላፊነት አለበት ወይም ከዛ በፊት የሰጧቸው ነጥቦች 1-3 ነጥቦች ዘርዝረዋል፣ ከሱ እኩል እነዚህን ዋጋ አይሰጧቸውም ወይ?
አመሰግናለሁ ጽዮን፣ ያነሳቸው በጣም ጠቃሚ ነገሮች ናቸው። 2-3 ነገሮቹን ልበል። በትግራይ እንዳልኩት ልክ የመጨረሻዋ ሰዓት እንደተቃረበች ዶክተር አብይ ሳያሳውቁ ወደ ኤርትራ ሄዶ የመጨረሻውን ግምገማ የእቅድ ግምገማ ከተደረገ በኋላ ጦርነቱ ሊነሳ እንደሆነ ነበረ። በዛ ሰዓት የትግራይ መንግስት የሰሜን እዝ ጋር ተከታታይ የሆነ ውይይት ነበራቸው። አብዛኞቹ አመራሮች ተቀብለው ነበረ በትክክል ትግራይ ላይ የሚቃጣን ጥቃት አብረን እንከላከላለን የሚል ምላሽ ሰጥተው ነበር አብዛኛዎቹ። እኔ እንግዲህ እዛ ውይይት ውስጥ አልነበርኩም፣ ከተባለው ከተነገረን ነው እየነገርኩሽ ያለሁት። ከእነዚህ ውስጥ ግን ያልተቀበሉ ነበሩ የተወሰኑ። እነዛ ያልተቀበሉት ጥቃት መፈጸም ጀመሩ። ጥቃት መፈጸም የጀመሩት ማን ጋር ነው? የትግራይ ልዩ ኃይል ላይ፣ ከዛ በኋላ ደግሞ የተቀበሉት የሰሜን እዝ አባላት ላይ። ለነዛ እንግዲህ ምላሽ መሰጠት ነበረበት። እኔ ይህንን የእኔ ሀሳብ ነው እየነገርኩሽ ያለሁት። ተካሄደ 45 ደቂቃ ነው ወይ 50 ደቂቃ ማቀው ነገር የለኝም፣ ግን የነበረውን ነገር እኔ እስከምረዳው ድረስ ነው እየነገርኩሽ ያለሁት። አንድ ሁለተኛ እየተነገረ ነበረ፣ ሚዲያዎቻችን ላይ እነዚህ ነገሮች እየተነገሩ ነበሩ። ለምንድን ነው እየተነገረ የነበረው? እኔ እስከማቀው በምዕራብና በደቡብ አንድም ቀን እረፍት አልነበረም። ሁሌም በምዕራብ ከአማራ ክልል እየመጡ ጥቃት የሚፈጽሙ ሚሊሻዎች ነበሩ፣ ፋኖዎች ነበሩ። በደቡብም እንደዚሁ ብዙ ጊዜ አይተናል። መጥተው ፎቶ ተነስተው የሚመለሱት፣ መጥተው ተታኩሰው የሚመለሱት ብዙ እንትኖች ነበሩ። ለእነዚህ እዛ አካባቢ ያለው ህዝብ እያስፈጃችሁን ነው፣ እርምጃ መውሰድ አለባችሁ እያለ የትግራይ መንግስትን እየወተወተ ነበረ። ከዚህ የተነሳ ሚዲያዎቻችን፣ ማህበራዊ ሚዲያውም ሌላውም የሚያነሳቸው ነገሮች ነበሩ እንጂ ትግራይ ሁሌም የምንፈልገው ሰላም ነው እያለ ከመጀመሪያ ጀምሮ እነዚህ ነገሮቹን አስምሮ በአጽንኦት ነበር እየተናገረ የነበረውና በነገራችን ላይ አንዷን ሳልጠቅሳት እንዳላልፍ ሲሆን ህወሓት እንደ ድርጅት ንጹህ ነው፣ ኃጢአት የሌለበት ነው እያልኩ አይደለም። አጠቃላይ እኔ ከዚህኛው ጦርነት ጋር አሁን ትግራይ ላይ ከታወጀው ጦርነት ጋር እያይዤ ነበር ያነሳሁት እንጂማ ችግር ስለነበረው ነው 35 ቀናት ችግር አለብኝና ችግሬን ልፍታ ብሎ ቁጭ ብሎ የተወያየው። ለሌላው ኢህአዴግ መድኃኒት ሊሆን የሚችል ነገር ይዞ ቀርቦ የነበረው አልተቀበሉትም፣ መጨረሻ ላይ ያፈረሱት እንጂ። ስለዚህ ጦርነቱ አጀማመር ላይ እነዚህ ነገሮች ነበሩ፣ ግን ተገፍቶ ያደረገው ነገር ነው እንጂ ፈልጎ የትግራይ ህዝብ ወደ ጦርነት የገባበት የለም። ምክንያቱ ጦርነት በተግባር ያውቀዋል። 17 ዓመት ሙሉ ጦርነት ያሳለፈ ህዝብ ነው የትግራይ ህዝብ እንደምታውቁት፣ እና ተመልሶ እንደዚህ አይነት ጦርነት ውስጥ እንዲገባ ምንም አይነት ፍላጎት የለውም፣ አይኖረውምም ለወደፊቱም ለማለት ነው።
እንግዲህ እርስዎ ጦርነቱ አጀማመር ላይ የራስዎትን የሚያምኑበትን ሀሳብ አስቀምጠዋል፣ ዶክተር መሰንበትም እንን አስቀምጠዋል። አሁን ትግራይ ውስጥ የደረሱትን ሰብአዊ ቀውሶች ለማስተካከል የተጎዱትን ሰብአዊ ረዴት የሚያስፈልጋቸውንም ዜጎች ሰብአዊ ረዴት ለማድረስ ምንድን ነው መደረግ ያለበት? በውጭ ሀገር የሚደረጉ መግለጫዎችና ግፊቶች በራሳቸው መፍትሄ ያመጣሉ ወይስ ሌላ መፍትሄ ያስፈልጋቸዋል ወደምለው ብንሄድ ዶክተር መሰንበት የሚጨምሩት ነገር ከሌለ አቶ ዮሐንስ በተናገሩት ላይ
እንግዲህ ሰው ሁሉም የራሱ አስተያየት አለው አቶ ዮሐንስ የተናገሩትን ሐሳብ አከብራለሁ ግን እንደተናገርኩት ነው እኔ በፖለቲካ ኡነታዎች አምናለሁ በጣም ሰዎች የተለያየ አመለካከት ቢኖራቸውም ለሀገራችን ኢትዮጵያ የሚበጁ የፖለቲካ ሐሳቦች የትኞቹ ሆነን ብለን ማጤን ይኖርብናል ይመስለኛል ምክንያቱም አሁን ለምሳሌ የአህዳዊነትን ሁሉ ይሄ ሐሳብ ስለሚነገር አንዳንዴ ያበሳጨኛል ሁሉ ለምንድን ነው ዶክተር አብይ የፖለቲካ አመለካከቱ አህዳዊ ነው ለማለት እጅግ በጣም እኔ ያስቸግረኛል ምክንያቱም ኢትዮጵያ ውስጥ የነበረውን የ27 ዓመት የፖለቲካ ስርዓት ላይ ሰው የብሔር ብሔረሰቦች ማክበር አይደለም አሁን ከራሱ ከትግራይ ክልል እንጀምር እስኪ በጣም የሚገርመው እኔ ራያ አካባቢ ያደግኩ ልጅ ነኝ አውቃለሁ ስነ ልቦናውን የቋንቋው ስብጥርን ትግርኛ አካባቢ ጨርጨራ አካባቢ የሚባለው ትግርኛ አማርኛ ተናጋሪ ያለ መሃል ላይ አላማጣ ወጣ ብሎ ኦሮምኛ ተናጋሪ ያለ ከተሞቹ ላይ አማርኛ ተናጋሪ ህዝብ ያለበት እጅግ በጣም በሰላም የሚኖር እጅግ በጣም የራሱ የሆነ የስብናን የኢትዮጵያዊነት መንፈስ ያለው ህዝብ ነው ይሄን ብሬክ ያደረገው አሁንም እደግመዋለሁ የብሔር ፌዴራሊዝም ችግሩ ልዩነቶቻችንን አቻችለን የጋራ ስነ ልቦናችንን የምንገነባበት ሳይሆን በፍጹም በተቃራኒ የቆመ የፖለቲካ አመለካከትና አስተሳሰብን ስነ ልቦናን እንዲኖረን ያደረገው የጥላቻን ይሄ ቦታ የኔ ነው ያንተ አይደለም ባይዘውን ትግራይ ውስጥ እኮ ሰላም የትግራይ ህዝብና የአማራ ህዝብ ግጭት ውስጥ ነው በኢትዮጵያ የፖለቲካ ታሪክ ውስጥ መሳሪያ አንስቶ እርስ በርሱ የተጋደለበትን የፖለቲካ ታሪክ አላስታውስም ለምን አሁን መጣ ብለን ማሰብ እኔ አቶ ዮሐንስም ወንድሜ ቻለንጅ አድርጓል ይሄ የመጣው ቲፒኤልኤፍ ራሱ ካመጣው እጅግ በጣም ዘረኝነት ከተጠናወተው የፖለቲካ አስተሳሰብ ነው ይህን መካድ ያለብን አይመስለኝም ስለዚህ አሁንም ያለው መንግስት ቢሆን መሀል መንገዱን የሚፈልግ ይመስለኛል እንደኔ ህብረ ብሔራዊነትንም የብሔር ብሔረሰቦችን የቋንቋ ብዝሃነትን ባይዘወን እኛ ኢትዮጵያውያን ዩኒክ አይደለም በዚህ እጅግ በጣም የባህል የታሪክ ተቃርኖ ያላቸው ሀገሮች ብዙ ቲፒካሊ ማነሳው ለምሳሌ የሳውዝ አፍሪካ ነው ደቡብ አፍሪካ ውስጥ የነጮች እና የጥቁሮችን የፖለቲካ ታሪክ በቅርብ ላይ የሰው ጥቁሮች መንገድ ላይ እንደ ውሻ የሚገደሉበት የፖለቲካ ስርዓት ነው የነበረው
ደጋግሜ ሳቋርጦት ሀሳቦትን በጣም እያቋረጥኩት እንደሆነ ይገባኛል ግን እነዚህ የፌዴራሊዝም ጉዳዮች አሁን የጠቀሷቸው በኢትዮጵያ ውስጥ ያለው የፖለቲካ ሪዮት አለም እነዚህ ራሳቸውን ችለው በሌላ ጊዜ የምንወያይባቸው ጉዳዮች ናቸው አቶ ዮሐንስና አርሶን ሌላ ጊዜ መልሼ ያገናኛቸዋለሁ አሁን ግን ትግራይ ክልል ውስጥ ያነሳነው ወደ አነሳነው ቀውስ እንሂድ
እሺ መሰረታዊ ነገሩ ላይ ነው ለመናገር ነው ወደ ዋናው ነጥብ ምንድነው የታሪክ ልዩነቶች የትም የፖለቲካ ማህበረሰብ ውስጥ ያሉ ናቸው ጥያቄው የሚመጣው እነዚህን የታሪክ የቋንቋ ተቃርኖች የምታስተናግጅበት የፖለቲካ ስርዓት እሱም ዲሞክራሲ ነው ስሙ ሌላ ሊሆን አይችልም ወደ ዋናው ፖይንት ወደ ትግራይ ስመጣ ትግራይ ውስጥ ያለው ሁኔታ እጅግ በጣም ያሳዝን የሚችል ሁኔታ ነው እኔ ወደ ግጭት መግባቱ ራሱ ትልቅ ችግር ያመጣል ይሄን አይ ቲንክ ጦርነት የሚያመጣው ትልቅ ችግር አለ ይሄን ማንም ሊክዱ አይችልም በመጀመሪያ ደረጃ እኔ አሁን መደረግ ያለበት ብዬ ማስበውና ሁላችንም የምንስማማበት የምንችለው ሰብአዊ እርዳታው በጣም ተጠናክሮ መቀጠል አለበት እንዳልኩት መንግስት የተለየ ኮሚቴ አዋቅሮ ይህን የሚያስተባብር ከፍተኛ እርዳታ ለማድረግ ብዙ ጥረቶች እያደረገ ነው ብዬ አስባለሁ በመጀመሪያ አካባቢ በመንግስት ሱፐርቫይዝድ ያልሆነ ሁማኒቴሪያን አክሰስ መንግስት በተወሰነ ደረጃ ሬዚስት አድርጎ የነበረው የሚመስለኝ የጸጥታ ሁኔታው ሳይሻሻል ምክንያቱም አንዳንዴ በጸጥታ የሰብአዊ መብት ድርጅቶችን በሚገቡበት ጊዜ ለግጭት የሚያባብሱ ሁኔታዎች ሊፈጠሩ ስለሚችሉ መንግስት ከዛ አንጻር ነው እንጂ የትግራይ ህዝብ እርዳታ እንዳያገኝ ከማሰብ አይደለም እንደው መልካም አእምሮ ያለ ሰው ይህን ሊያስብ አይችልም እና አሁን ደግሞ እንደውም በተጠናከረ ሁኔታ የሰብአዊ ሁኔታውም የውጭ ድርጅቶችም የሚቀርቡበት ሁኔታ አለ ይሄ በጣም ተጠናክሮ መቀጠል አለበት ብዬ አስባለሁ በሁለተኛ ደረጃ እንደ ዮሐንስ ላሉ በጣም ወንድሞችን የምመክረው ጊዜያዊ አስተዳደሩ የተሻለ የፖለቲካ አቅም እንዲኖረው ሰፖርት መደረግ ያለበት ይመስለኛል በትግራይ ልጆች የሚመራ ጊዜያዊ አስተዳደር ነው የህዝብ ቅቡልነቱ ገና ሊሆን ይችላል እሱ በፖለቲካ ስራ ሊሰራ የሚችል ነው ብዬ አስባለሁ ጸጥታው ሳይሻሻል የትግራይን የሰላም ሁኔታ ሳይሻሻል የሰብአዊ ሁኔታውን ለማሻሻል መሞከር ከፍተኛ ችግርን ይፈጥራል ብዬ አስባለሁ እነዚህ ነገሮችን በማድረግ አሁን ያለው የሰብአዊ መብት አያያዝም የሰብአዊነት ሁኔታውም በተሻለ ሁኔታ ሊሆን ይችላል ብዬ አስባለሁ በመጨረሻ የማስበው ነገር ምንድን ነው በተለይ ደግሞ የዲሞክራሲያዊ ተቋሞቻችን የተሻለ ነጻነት አላቸው ብዬ በጣም በጽኑ አምናለሁ ዳንኤል በቀለ የሚመራው የሰብአዊ መብት ኮሚሽኑ እንደዚሁም ሌሎች ተቋሞች ሲቪክ ማህበራትም አሁን ያለውን የትግራይ ሁኔታ ከውጭ አካላት ብቻ ሳይሆን እንደ ዜጎች ኮንሰርንድ ሆነን የተባሉትን የሰብአዊ መብት ጥሰቶች ጥርጣሬዎች ወይም ደግሞ አሊጌሽንስ ሄዶ በአግባቡ መርምሮ ሪፖርት ማድረግ
ክትትል ማድረግ ምርመራ ማድረግ ይጠበቅብናል። እንደዚህ ጉጭ እነዚህን ስናደርግ የተሻለ የህዝቡንም ስለ ልቦና የመገንባት ፖለቲካዊ ቁጠባ ሁኔታውንም የማሻሻል የጸጥታ ሁኔታውን የማሻሻል ሂደቶች ማድረግ እንችላለን ብዬ አስባለሁ። የውጭን ሁኔታ ግን እኔ ለመጀመሪያ ጊዜ ጥርጣሬ ያደረብኝ ጊዜ ቢኖር አሁን ነው ባይዘወይ። ምክንያቱም ከፍተኛ የሆኑ የፖለቲካ አጀንዳዎችም ያላቸው አይነት ስቴትመንቶች እያየ ነው። በተለይ ደግሞ ቅድም እንዳልኩት ስቴት ዲፓርትመንቱ መንግስት የሚመራውን የጸጥታ አካል ከአንድ ብሔር የመጣ ከዚህ ወደዛ መንቀሳቀስ አለበት ብሎ መናገር እጅግ በጣም ሲሪየስ የሆነ ዲፕሎማቲክ ብሪች ነው እያስባለሁ። ምክንያቱም በየትኛውም አካባቢ ያለ ኢትዮጵያ መዋቅር በዘርም ይሁን በተለያየ መልኩ የተደራጀ የኢትዮጵያ መንግስት የሚያንቀሳቅሰው ነው። አይ ቲንክ እሱም በደንብ አዘርት ማድረግ ያስፈልጋል። እና እኔ ሙሉ ልብ የሚኖረኝ በራሳችን ተቋሞች እና የህዝብ አደረጃጀቶች የሲቪክ አደረጃጀቶች አሁን ያለውን ችግር እንደምንም ብለን መወጣት ብንችል የተሻለ ሀገርን መመስረት እንችላለን። ትግራይ ላይ ያለውንም ችግር በተሻለ ሁኔታ መመለስ እንችላለን ብዬ ተስፋ አደርጋለሁ።
እሺ ዶክተር መሰንበት፣ ወደ አቶ ዮሐንስ ከማለፌ በፊት አቶ ዮሐንስ መጀመሪያ ላይ በመግቢያችን ይህንን መግለጫዎችን አስመልክተው ሲናገሩ መግለጫዎቹ የትግራይ ክልል ወይም የትግራይ ተወላጆች የሚያንጸባርቋቸው አቋምና ግፊት እንዲደረጉ የጠየቋቸው ሀሳቦች ናቸው በመግለጫው የተንጸባረቀው ብለዋል። ከዛ ውስጥ ጦርነት ይቁም እንዲሁም ደግሞ የኤርትራ ወታደር ይውጣ በአስቸኳይ ለቆ ይውጣ እና የአማራ ክልል ልዩ ኃይልም እንዲሁ ይውጣ የሚል ነው። እንግዲህ የአማራ ክልል ልዩ ኃይሉ ላይ ምላሽ ሰጥተዋል። የውጭ መንግስትን የሚመለከት ጉዳይ አይደለም ብለዋል። የኤርትራ ወታደሮችን በተመለከተ በሚነሳው ላይ እሱ ላይ ምንድን ነው አቋሙ?
እኔ እንግዲህ እሱ ላይ ብዙ አስተያየት መስጠት አልችልም። ምክንያቱም መጀመሪያም ተናግሬያለሁ፣ አንደኛ መንግስትም ኦፊሻሊ ያመነበት ነገር አይደለም በዚህ ጉዳይ ላይ። እኔ አስተማሪ ነኝ በሙያዬም እና የተሻለ በዚህ መልስ መስጠት ያለበት መንግስት አካል ነው ብዬ አስባለሁ። እኔ በዚህ ጉዳይ ላይ አስተያየት መስጠት ትክክለኛ ሰው ነው ብዬ አላስብም።
ዶክተር መሰንበት ኤርትራን በተመለከተ በግሎት ግን እይታ ይኖሮታል ብዬ አስባለሁ። መቼም የሚወጡትን መግለጫዎች
ምንም አስተያየት እዚህ ፖይንት ላይ መስማማት የምንችለው ምንድን ነው እንደተናገርኩት ሲሆን የሰብአዊ መብት ሁኔታው በጣም መስተካከል አለበት። የተባሉ የሰብአዊ መብት ረገጣዎች ካሉ መመርመር አለባቸው። ሰው ሴኪሪቲው ተጠብቆለት፣ ጸጥታው ተጠብቆለት ልማቱን የሚያከናውንበት የፖለቲካ አውድ መፈጠር አለበት። በዛ ልስማማ እችላለሁ። ከዛ ውጭ ግን በተለይ የስቴት ዲፓርትመንት ያወጣው መግለጫ እጅግ በጣም አጸያፊና የማይገባ ነው ብዬ ማምነው መንግስት የሚመራውን የጸጥታ ኃይል ከአንድ አካባቢ ወደ ሌላ መውጣት አለበት ብሎ መናገር እጅግ በጣም ሲሪየስ የሆነ የዲፕሎማቲክ ብሪጅ ነው። ማንም ሀገር ላይ ያለን የፖለቲካና የጸጥታ ሁኔታን በሙሉ መብት ያለው ያ ሀገር ነው፣ ሉዓላዊ ሀገር እስከሆነ ድረስ ማለት ነው። ያን ነው መናገር።
አቶ ዮሐንስ የሚጨምሩት ነገር አለ የሚያክሉት ነገር?
አዎ፣ እዚህ ላይ በጣም ወሳኝ የሆኑ ነጥቦች ስለሆኑ የተወሰነ ነገር ልበል። ምናልባት አንዲት ግን ላስታውስ፣ ወንድሜን አማራና ትግራይ መካከል ጦርነት ተደርጎ አያውቅም የተባለው ምናልባት በዘመነ ነገስታ እንደሚታወቀው አጼ ዮሐንስን በነበሩበት ጊዜ ከአጼ ተክለ ሃይማኖት ጋር ከአጼ ምኒልክ ጋር በጣም ደም አፋሳሽ የሆነ ጦርነቶች ነበሩ። በትግራይና አማራ ክልል ብቻ ሲሆን
አጼ ዮሐንስ ግን ላቋርጥ ነው እንጂ ዘርን መሰረት አድርጎ አይደለም። እንደው ያኔም ወይ ባለፈው
አሁንም ዘርን መሰረት አድርጎ የሚደረግ ነገር አለ ብዬ አላስብም ኢትዮጵያ ውስጥ። እሱ እምነቴም አይደለም የኔ እምነት። ምናልባት ግን ጦርነት ተደርጎ ያውቅም በሚል ከሆነ ካነሳሁ ብዬ ነው። ካልሆነ አልፏል፣ ችግር የለውም። እሱ ሌሎቹ የተነሱት ነገር ላይ በጣም ወሳኝ የሆኑ ነገሮች ምንድን ነው መደረግ ያለበት የሚለው ጥሪዎቻችን፣ ትግራይ ላይ ያለው አሁን ግጭት እንዲቆም ከሆነ ቅድም ያነሳናቸው ነገሮች መተግበር መቻል አለባቸው። ወደ ነባራዊ ሁኔታ መመለስ መቻል አለበት። በህዝብ የተመረጠ መንግስት አለ። ያ በህዝብ የተመረጠ መንግስት ወደ ቦታው መመለስ አለበት፣ ችግሩ እንዲቀረፍ ከሆነ ማለት ነው። ከዛ በኋላ የተፈጸሙ ወንጀሎች አሉ። እነዚህ ወንጀሎች ደግሞ ገለልተኛ በሆነ ወገን መጣራት መቻል አለባቸው። ምናልባት እዚህ ላይ ማስመር የምፈልገው ነገር ምንድን ነው፣ እርዳታ መስጠቱም ይሁን ማጣራቱም ይሁን ፈጻሚው አካል እርዳታ ሊሰጥም ሊያጣራም አይችልም። ይህ የኔ እምነት። የኢትዮጵያ መንግስት የኢትዮጵያ የፌዴራል ኃይል ጋባዥ ሌላ አካል ጋባዥ ጨምሮ ትግራይ ላይ ወንጀል እየፈጸመ ነው እያልን ያለ ነው። ይሄ ወንጀል እየፈጸመ ያለ አካል ራሱ አጣሪ ሊሆን አይችልም። የኢትዮጵያ ሰብአዊ መብት ኮሚሽን እስካሁን የሚያወጣቸው ሪፖርቶች እያየናቸው ናቸው። ትግራይ ላይ ለመናገር የሚቀፍ ወንጀል ተሰርቶ እያለ አንድ ወይ ሁለት ሪፖርት ነው ያወጣው እስካሁን እኔ እስከማውቀው። በቤንሻንጉል ጉሙዝ ተከሰተ የሚባለው በሌላ ቦታ ግን 4-5-6 ሪፖርቶች እየወጡ ይሄ ገለልተኛ ነው ብለን ለመውሰድ በጣም ነው የምንቸገረው። እኔ እንደ ዜጋ የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም፣ ሊሆንም አይችልም። ከአተገባበሩም ከአሿሿሙም ጀምሮ ማለት ነው። ሁለተኛ
በትግራይ ችግር የፈጸመው አካል ማን ነው ብለን ካወቅን ችግር ፈጻሚው አካል እርዳታ ሊያደርስ ሊችል አይችልም። ለምንድን ነው እንደዚህ የሆነ ያለው ትግራይ ውስጥ ብለን ከጠየቅን የመንግስት ገንዘብ የሚከፈላቸው አክቲቪስትም ሆነ ሚዲያዎች ህወሓት ባለፉት አመታት ከጉድ የወጣበት ከሞት የወጣበትን ስህተት መፈጸም የለብንም። በእርዳታ ስም ነው የዳነው ህወሓት። አሁንም ህወሓት እንዳይድን ለትግራይ ህዝብ እርዳታ የሚባል ነገር መድረስ የለበትም እያሉ በየቀኑ እየተናገሩ ነው። ይሄ ከመንግስት ባንሰማው መንግስት በሚያጅባቸው መንግስት በሚደግፋቸው ሚዲያዎችና ግለሰቦች እየሰሩ ስለዚህ መንግስት እጁ ያለበት ነገር እስከሆነ ድረስ መንግስት ፍሪሊ ሊያደርስ አይችልም የሚል እምነት አለን። አንድ ነገር ልጨምርልሽ እዚህ ሲሆን ትግራይ አሁን የተለያዩ ኃይላት ናቸው የሚያስተዳድሯት። አሁን ያለው ጊዜያዊ መንግስት የፌዴራል ኃይል ጨምሮ መቀሌ አካባቢ ብቻ ከዛ መውጣት አልቻለም። መቀሌ አካባቢ ብቻ ያስተዳድሯል። ከዛ በኋላ የሰሜንና የሰሜን ምዕራብ አካባቢ የኤርትራ ኃይል አለ የሚያስተዳድረው። የኤርትራ ኃይል ባንዲራ ተሰቅሏል። በምዕራብና ደቡብ አካባቢ የአማራ ክልል ባንዲራ አስተዳደራዊ ጽህፈት ቤት ተከፍቷል። በተቀረው ደግሞ የትግራይ መንግስት እያስተዳደረው ነው። እንደዚህ አይነት ሁኔታ ባለበት ሁኔታ እርዳታ ሰጪው ከሁሉም አካላት ጋር ተነጋግሮ ነው እርዳታ ለህዝቡ ማድረስ መቻል ያለበት እንጂ አንድ አካል ወጥ የሆነ አካል ለሁሉም ሊያደርስልኝ ይችላል ብሎ ከሁሉም ጋር መነጋገር አይችልም። ምክንያቱ አቅም የለውም። የመጨረሻ ነገር ልል የምፈልገው ወንድሜ መሰንበት ሉዓላዊነትን ብዙ ጊዜ አንስተዋል። እኔ አምናለሁ በሉዓላዊነት። ሉዓላዊነትን አንስተህ ግን የኤርትራ ነገር ላይ አስተያየት አለመስጠት እውነቱን ለመናገር እኔ እንደ ትግራዋይ በጣም ይሰማኛል። ትግራይ ውስጥ እየተፈጸመ ያለውን ወንጀል ግምት ውስጥ አስገብቼ እየፈጸመ ያለው ኃይል ማን እንደሆነ እያወቅን ለኤርትራ አስተያየት መስጠት አለመቻል እውነት ይሰማኛል፣ እንደ ግለሰብ ማለት ነው። ለአንተ ለብቻ ልወቅስ አልችልም። ምክንያቱ መንግስትም እንደ መንግስት አሁን ትንሽ የተለሳለሰ ነገር ማምጣት ጀምረዋል። አልጋበዝንም የሚል ነገር የሰሜን እዝ ጀኔራል በላይ ስዩም በር ተከፈተለት ገባ ብለዋል። የብልጽግና ባለስልጣናት እንደገባ ገልጸዋል። ዓለም አቀፍ በሙሉ ያውቀዋል። ይህንን የውጭ ጉዳይ ሚኒስትር ቃል አቀባይ ሰሞኑን አልጋበዝንም ወደ ማለት ወርደዋል። እንደዚህ አይነት የተወዣበረ ነገር ባለበት ሁኔታ አስተያየት ላትሰጥ ትችላለህ፣ ግን የግል አስተያየት አለመስጠት ግን ለእኔ እንደ ትግራዋይ ያሳስበኛል። መጨረሻ እኔም አንድ ምክር አድርግ። ትግራይ ውስጥ የተመረጠ መንግስት አለ። ህዝብ የመረጠው 2.7 ሚሊዮን ህዝብ የመረጠው መንግስት አለ። ሰላም ሊመጣ ከሆነ ትግራይ ውስጥ ይሄ መንግስት ወደ ቦታው መመለስ መቻል አለበት። ዲሞክራሲ እናምናለን ካልን፣ በዲሞክራሲ መተዳደር አለብን ካልን፣ ዲሞክራሲ የማያውቅ አሰራር እገሌ እገሌ ተብሎ ከሜዳ ላይ ተሰብስቦ ትግራይ እንዲያስተዳድር የተቀመጠ አካል ወደ ቦታው መመለስ መቻል አለበት። ህዝብ የመረጠው አካል በቦታው መተካት መቻል አለበት እና ይህንን ምክር አቅም ካለ አንተም እንድታግዘን፣ አቅም ከሌለ ግን ቢያንስ መጻፍና መናገር ስለምትችል በዚሁ እንድትረዳን እኔም ለአንተ አደራ እላለሁ። እንደ ምክር
የተከበራችሁ አድማጮች፣ ውይይቱ አልተቋጨም፣ በሌላ ምሽት ይቀጥላል። ሙሉውን ውይይት ከዌብና ከማኅበራዊ ገጾቻችን ያገኙ። እንግዶቻችንንና ጽዮንን አመሰግናለሁ። ለዛሬ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። በኢንስታግራምና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ፣ ተነጋገሩ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በምሽቱ ቅንብር ንጉሡ ታምሬ አብሮኛለ። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት እናሻግራችሁ። የኢትዮጵያ የፖለቲካ ባህል ዳራውና ትሩፋቱ። በኢትዮጵያ ፖለቲካ ውስጥ ሲወራረድ የመጣው የመፈራረጅ የፖለቲካ ባህል ኢትዮጵያንና ኢትዮጵያውያንን ያስከፈለው ዋጋ አለ ይሆን? ካለስ ተመኑ ምን ያህል ነው? ካለፉ ስህተቶችና ጥንካሬዎች ትውልድ ምን ይማራል? ደሴ ላይ ያለው መስፍን አራጌ በሀገሪቱ ነባር የፖለቲካ ሰዎችን አነጋግሯል። ያዳምጧቸው።
በኢትዮጵያ የዘመናዊ ፖለቲካ ትግል መነሻ ከሚባለው የተማሪዎች እንቅስቃሴ ጀምሮ እስካሁን ባሉት ጊዜያት ተራማጅነን የሚሉ ኃይሎች ከሚያራምዱት ርዕዮተ ዓለም ጎን ለጎን የርዕዮተ ዓለሙ አቀንቃኞች አሊያም ተከታዮች በተለያዩ መገለጫዎች መፈራረጃቸው እንግዳ ነገር አይደለም። እንግዳው ፍረጃውን ተከትሎ የሚመጣው የመገፋፋት የመጠላላትና የመጠፋፋት አባዜ እንጂ እንደ ብዙዎቹ በቀድሞ የፖለቲካ እንቅስቃሴ የተለያዩ ድርጅቶች ውስጥ ከመስራችነት እስከ ከፍተኛ አመራርነት ከአድናቂነት እስከ ንቁ ተሳታፊነት የልጅነት ስፍራ የነበራቸው የዚያ ተወለደ አባላት ትናንትን ያጣቀሱ ዛሬን የነቀሱ ስለ ነገ ያሳስባሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁርና በመላው ኢትዮጵያ ሶሻሊስት አይንቅናቄ መኢሶን ስር ተደራጅተው ንቁ ተሳትፎ ሲያደርጉ ከነበሩት ወጣቶች የዛሬው አንጋፋ ፕሮፌሰር ካሳሁን ብርሃኑ አንዱ ናቸው። እሳቸው ተገናኝቶ የመወያየት ተከራክሮ የመተማመን ባህል ዓለም ጎልበት ፍረጃን አስከትሏል ይላሉ። የጦር መሳሪያን የትግል አማራጭ ያደረገን ጠመንጃ ነካሽ ከማለት ጀምሮ በተለያዩ ስሞች ድርጅቶቹና ግለሰቦቹ ይፈረጁ እንደነበር ያስታውሳሉ።
በተማሪዎች ንቅናቄ ጊዜ በስርዓቱ ላይ ተቃውሞን አናሰማም የሚሉትን እንደ ከሃዲ ወይም ሳቦተር ስያሜ መስጠት፣ ሌሎቹን ደግሞ ሪቮሉሽነሪ ወይም ተራማጅ የሚል አይነት ስያሜ መስጠት ነገር አለ። የተያዙትን አቋሞች በትክክል ከማስረዳት እና በዛ ላይ ከመከራከር ይልቅ ወደ ፍረጃ የመሄድ ነገር ነበረ። በተለይ ደግሞ ዘመን አመጣሽ የሆኑ አለባበሶችን፣ አካሄዶችን፣ ጸጉር አቆራረጦችን የሚከተሉትን እነዚህ ዋጋ የሌላቸው ዮልጃኮች ተቀርቃሪዎች አይነት ስያሜ ነበር። ረጋ ብሎ ሆና የማስረዳት በዛ ላይ የመከራከር ነገር አልነበረም። ይሄ በኋላ እንግዲህ በአብዮቱ ጊዜ ቀጠለ። ቀጥል በተለይ ሁለቱ ዋና የፖለቲካ ድርጅቶች የሚባሉ ኢህአፓና መኢሶን መካከል ልዩነት ሲፈጠር አድንባይ ባንዳ ለሆዱ ያደረ የሚል ለመልስ ደግሞ አናርኪስት፣ ነፍሰገዳይ እንዲህ የመሳሰሉ ነገሮች፣ ይሄ ጠባብ ትምክህተኛ የሚለውም ነገር አልፎ አልፎ ነበር። ይሄ ማለት ምንድን ነው? ጠባቦች አልነበሩም፣ ትምክህተኞች አልነበሩም፣ ጎታቾች አልነበሩም ለማለት ሳይሆን ቅድሚያ ለክርክር፣ ለአመክንዮ፣ ለሙግት በተረጋጋ ሁኔታ የመስጠት ነገር አልነበረም። በመጨረሻ ወደ ኃይል እርምጃ በተለይ በሀገር ውስጥ የተገባበት ሁኔታ ነበረ። ለምሳሌ እንደዚህ የተፈራረጁ ኃይሎች ወደ መጠፋፋት፣ ወደ መጎዳዳት የሄዱበት ሁኔታ ነበረ።
በስፋት ተነባቢ የሆኑት ያ ትውልድና ኢትዮጵያ ሆይ የሚሉ ባለ አምስት ቅጽ መጽሐፍትን ለአንባቢ በማቅረብ ይታወቃሉ። ክፍሉ ታደሰ ከኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ ቀደምት መስራች እና ማዕከላዊ ኮሚቴ አባል አንዱ የነበሩት ክፍሉ ዛሬ ላይ ቆመው ቢሆኑ ብለው የሚያስቧቸው በወቅቱ ግን ሞክረው ያላጠናከሯቸው ውይይቶች እንደነበሩ ይጠቁማሉ።
እኛ ጋር እኮ እንወያይ ነበረ። እኔና አንዳርጋቸው አሰግድ በአንድ ደረጃ፣ ኃይለ ሱዳና ተስፋዬ ደረሳይ በሌላ ደረጃ ብዙ ጊዜ እንወያይ ነበረ። ኢንፎርሜሽን ልቀያየር ነበረ። አደጋ ካለኛም እና ብዙ ዜና ነው መረጃዎች ልናገኝ የምንችልባቸው ሁኔታዎች ነበሩ እና እንደዛ እያል ነበር ምንሄድ የነበረው
በመኢሶን እና በኢህአፓ መካከል ከትግል ስልት ጀምሮ ኋላም ኢትዮጵያ ውስጥ ከመጡ በኋላ በነበረውም ሁኔታ ልዩነት እንዳላቸው ይታወቃል። ግን የአንድ ሀገር ሁለት ወንድማማቾች በጠላትነት ተፈራርጀው መጨራረስ ነበረባቸው ወይ?
ባይሆን ጥሩ ነበረ፣ ባይደረግ ጥሩ ነበረ። እዛን ጊዜ የነበረውን ጭንቅላታችን ከዛ ሰፋ ብሎ ራቅና ሰፋ አድርጎ አስቦ እንዴት አድርገን አንዱ የሌላውን ሀሳብ ባይቀበልም እንዴት እንቻቻል፣ እንዴት እንተባበር፣ በስትራቴጂ ደረጃ አንድ ነን። እሱ የሚፈልጉት ግብ አላቸው፣ ህዝባዊ ግብ አለን ብለው ነው የሚያምኑት። እኛም እንደዛ ህዝባዊ ግብ አለን ነው ብለን የምናምነው በመጀመሪያው የትግላችን ደረጃ። በኋላ ላይም ደግሞ ሶሻሊዝምን ለማምጣት ነው እነሱ ያስበው የነበሩት። እኛም እንደዛ ነበር የምንብለው። ከጅምሩ ሰፋ አድርገን አሁን ለምሳሌ ያህል እዛ በአንደኛ መጽሐፍ ላይ ጠቀስ እንዳደረኩት በብርሃነ መስቀልና በኃይለ ስጋ በተሰብና በኃይለ ስጋ በእኔና በአንዳርጋቸው እንደዚህ በማድረግ ፈንታ ሁለታችንም በኩል ተከታታይ የሆኑ የውይይት መድረኮች ፈጥረን በጋራ የልዩነት እንትኖቻችን አጥበን ወደፊት ደግሞ የጠበቡ የሄዱበትን መንገድ መፈለግ ይቻል ነበረ። ያ አልተደረገም። ትልቁ እንትን እሱ ይመስለኛል። እንግዲህ
ፍረጃው የፖለቲካ የበላይነትን ለማረጋገጥ ስልጣን ለመቆጣጠርና ተከታይን ለማብዛት ታቅዶ የሚፈጸም እንደነበር የሚገልጹት ደግሞ በደርግ ወቅት አርሲን እና ትግራይን በአስተዳዳሪነት የመሩት በኢሰፓ አንደኛ ጸሐፊነትና በማዕከላዊ ኮሚቴ አባልነት ያገለገሉት ስለሺ መንገሻ ናቸው። ፍረጃው ስልጣን ላይ ባለውም ይሁን ወደ ስልጣን ለመምጣት በሚፈልጉ አካላት ላይ ተጽዕኖ ማሳረፉን አልደበቁም።
ከፍተኛ ተጽዕኖም አስከትሏል። ምክንያቱም የአብዮት ፌዴራል የወታደር ነው የደርግ ነው እና ብለው ሲያበቁ ሌላው እንደ ወታደር እያየ በሌላ መልኩ እንዲፈርጅ አድርጎታል። ከፍተኛ ቅስቀሳም ተካሂደዋል። የሚከተሉት መስመር ተደማጭነት እንዲያገኝና እነሱ ጎልተው እንዲወጡ ለማድረግ የሚደረግ ትግል መኢሶን የራሱን ድርጅት ከፍ አድርጎ እንደ ፓርቲ አድርጎ ሲያበቃ በህብረተሰቡ ዘንድ ተቀባይነት አግኝቶ ለማድረግ ያደርግ ነበረ። ኢጫተን ከሶማሌ ሰርጎ ገቦች ጋራ በተለይ የነበርኩበት አርሲና ባሌ ውስጥ ከፍተኛ ችግር ሲፈጥሩን ነበረ። ያባም ትጥቅ ትግል ነው ያካሄደው። አዲስ አዲስ አበባ። ስለዚህ ሁሉም ሰው የራሱን ህብረት እይት አሳውቆ መሪ ሆኖ ለመውጣትና ሀገር ለማስተዳደር ይፈልግ ስለነበረ የግድ ያንን ማጥላላት ነበረበት።
አቶ ክፍሎ ግን በ1960ዎቹና 70ዎቹ ገደማ የነበረው ፈረጃ አሁን እየተስተዋለ ካለው ፈጽሞ የተለየ ነው ሲሉ ያስረዳሉ።
የበፊት መፈራረጅና የአሁኑ መፈራረጅ መሰረታዊ ልዩነት አላቸው። የበፊት መፈራረጅ በፖለቲካ ድርጅቶች መካከል የሚደረግ መፈራረጅ ነው። ሜሶን ኢህአፓን ይፈርጃል፣ እኛም ሜሶን እንፈርጃለን፣ ወይም ሌሎች እንደዚህ በደርግ ዙሪያ የነበሩ ኃይሎች እንፈርጃለን፣ ህወሀት እኛን ይፈርጃል፣ እኛ ህወሀትን እንፈርጃለን። እንደዚህ አይነት መፈራረጆች ነበሩ የነበሩት። አሁን ግን ተለይቷል፣ አሁን ተቀይሯል የምለው ይህ መፈራረጅ በተለይ በማንነት ላይ የተመሰረተ የመደራጀት አይነት በሆነበት ጊዜ ማንነት ላይ ተመስርቶ የፖለቲካ ስልጣን መያዝ ከተጀመረ ከ30 ዓመት መሆኑን ወስኖ ጀምሮ ከዛ ጊዜ ጀምሮ ይህ መፈራረጅ ከፖለቲካ ድርጅቶቹ ከፖለቲካ ኃይሎቹ በዘለለ ህዝብንም መፈረጅ ተጀምሯል። አሁን ያንን ጸያፍ ነገር ልናገረው አልፈልግም። ከአንድ የፖለቲካ ድርጅት በማንነት ላይ ከተመሰረተ የፖለቲካ ድርጅት በስተጀርባ ያለውን ህዝብ ይህ ህዝብ እኮ እንደዛ ነው፣ የህዝብ እኮ እንደዚህ ነው የሚል አይነት ፍረጃ፣ በጣም አጸያፊ የሆነ ፍረጃ አሁን እየመጣ ነው።
ይህ የፍረጃ ችግር አሁንም ዘመናት ተሻግሮ መልክና ቅርጹን ቀይሮ እየተስተዋለ ነው የሚሉ ሰዎች አሉ። በእርስዎ ምልከታ ይሄ እንዴት ይገልጹታል?
ትክክል ነው፣ ጥያቄ ነው። ህወሓትን በነበረ ጊዜ በምክንያትም ጭምር የሚቃወሙትን ሀገርን የመክዳት ሽብርተኝነትን የማካሄድ እንደዚህ አድርጎ የመፈረጅ ነገር ነበረ። ይሄ በተለይ ጠባብ ጎጠኛ እንደዚህ የሚል በተለይም እንግዲህ ከፍተኛ ኃላፊነትን ወድቀው ይህን ሁኔታ የመከራከርን የመሟገትን የመወያየትን ለመተማመን የሚደረጉ ጥረቶችን ስልጣን በያዙ ኃይሎች ላይ ነው የሚወድቀው። ጊዜ በኢሜይል መልዕክት ተለዋወጥ ተብሎ ሽብርተኛ ተብሎ እስር ቤት የሚወረወርበት ሁኔታ ነበረ።
በአሁኑ ወቅትም ደግሞ አንዳንድ ፍረጃዎች እንሰማለን። ነፍተኛ፣ ትምክተኛ፣ ትምዛዝ፣ አህዳዊ እንደዚህ የሚሉትን ነገር ይሰማል። በተከነ ሁኔታ ቁጭ ብሎ አቋምን በክርክር በምክንያት በማስጠጫ ከማስጠጀት ይልቅ አሁንም በተመሳሳይ አላማ ተቃራኒን ተቃዋሚን ለማሸማቀቅ በስራ ላይ ሲውሉ እንሰማለን።
ለምሳሌ ግድ የለም ለዚህ ለሽግግሩ ስርዓት ፋታንስ አዎንታዊ እርምጃዎቹን የሽግግሩን እንደግፍ የሚሉትን በአድርባይነትና በስልጣንና እንጀራ ፈላጊነት የመመደብ ነገር እንሰማለን። አሁንም ድረስ ሌሎችም ምክንያታዊ ተቃውሞዎች ደግሞ በሌላው ወገን ደግሞ እነዚህ ጠባቦች ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ ለስልጣን የቋመጡ ናቸው የሚሉ ነገሮች አሉ እና አሁንም ቢሆን ለውይይት ለክርክር ለሙግት ለምክንያታዊ ድምዳሜ ፋታ ያለመስጠት ነገር ይታያል።
በወሎ ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር አሰፋ ባልቻ ተራማጅ አስተሳሰብ አለን የሚሉ አካላት የኢትዮጵያን ተጨባጭ ችግርና የሕዝቡን ፍላጎት መሰረት ያደረገ የመፍትሄ አቅጣጫ አለማስቀመጣቸው ለመፈራረጅና ለመጠፋፋት ምክንያት ሆነዋል፣ ይህም ኢትዮጵያ በተለያዩ ጊዜያት ያገኘቻቸውን ለውጦች እንዳታጣጥም መሰናክል ፈጥሮባታል ይላሉ።
ለውጥ በየቀኑ ነው የሚል ጠለፈው ኢትዮጵያ ላይ ገጣሚዎቹ ፈጠራላ ገጣሚዎቹ ይወሰዳላ ገጣሚዎቹ ፈጠራላ ገጣሚዎቹ እኔ ስንት ጊዜ እግዚአብሔር ይህን እድል እንደሚሰጠን አላውቅም። ይሄ ሁሉ የፖለቲካ ባህላችን ብልሹነት ነው። የፖለቲካ ባህላችን በመፈራረጅ ላይ የቆመ ነው። እገሌ እንደዚህ ነው፣ እገሌ እንደዚህ ነው። ይህንን በምሳሌ ማስረዳት ይቻላል። ለምሳሌ የስልሳዎቹ አብዮት ተቀጣጥሎ በኢትዮጵያ አብዮት አካሄድ ላይ ወታደሩ ድንግርግር እንዳለ እንደቆመ የለም። ወታደሩ ጋር አብረን ሆነ በማስታጠቅ በማደራጀት እናንተን በማለት ገበሬውን እና ሰራተኛ መደቡን እንግዲህ የነበረው 40 ሺህ ሰራተኛ ሆኖ ሀገሪቱ ላይ የሚገርም የነበረው 3 ፋብሪካ እኮ ነው። እሱን የስልጣን ባለቤት ሊያደርጉት ነው በሶቪየት ፎርሙላ ማለት ነው። በማርክሲዝም ሌኒኒዝም ሌኒኒዝም በተለይ የዲክታተርሺፕ ኦፍ ፕሮሌታሪያት ይሄ የሚሰራበት ሀገር አልነበረም። የነበረው ፍጹም 80% እና 85% አሁንም ድረስ ያው ብዙ አልተቀየረም፣ ገበሬ ነው።
በደርግ ውስጥ የኢሰፓ አንደኛ ጸሐፊ የነበሩት ስለሺ መንገሻና በመኢሶን አባልነት ተሳታፊ የነበሩት የፖለቲካ ሳይንስ ምሁሩ ፕሮፌሰር ካሳሁን ብርሃኑ መፈራረጁ አሁን ድረስ በህዝቡና በኢትዮጵያ አንድነት ላይ ተጽዕኖ ማሳደሩን ገልጸዋል።
እኛ ከወደቅን በኋላ ትልቅ ነገር የተሰራው ኢትዮጵያ ህዝብ አንድነቱን አጠናክሮ የሚቀጥል ከሆነ በስልጣን ላይ የመጡ
ሰዎች ተቀባይነት እንደማይኖራቸው ያውቁ ነበር። ትልቁ ኢላማቸው ኢትዮጵያን ህዝብ በብሔረሰብ መለየት እና በተለይ አንዱን ብሔረሰብ አምባገነን ጨፍጫፊ ይሄንን በማድረግ ማጥላላት አለበት። ስለዚህ የዘረኝነት ፖለቲካ በህብረተሰቡ ዘንድ ጸርጾ እንዲቀባና አንዱ በአንዱ ላይ ጥላቻ እንዲያደርግ ትልቅ ስራ ነው የተሰራው። በተለይ አንዳንድ አካባቢ ያለው ወጣት እኮ ጨርሶ ኢትዮጵያ የሚለውን ነገር ለመስማት የማይፈልግበት ደረጃ ላይ እስከሚደርስ እኮ ድረስ ጨርሶ ጭንቅላቱን እኮ ለውጠውታል። ይሄ ደግሞ ለኢትዮጵያ በጣም አደጋ ነው። እንደው አንድ የውጭ የተጠናከረ ኃይል እንደ ድሮ እንደ ሶማሌ እንዳደረገችው ወረራ እኮ ቢያደርግ ኢትዮጵያ ህዝብ አንድ ሆኖ እንዲነሳ ለማድረግ ከፍተኛ ትግል ይጠይቃል።
ለምሳሌ በሰሜኑ የሀገራችን ክፍል በተከሰተው ነገር ላይ ምክንያታዊ የሆነ ማስረጃ የተደገፈ ነገርን ይዞ አንድ አይነት አቋም መያዝ ያለመቻል አስከትሏል። ይኸው ሱዳን የሀገራችንን ድንበር ወራ የተባበረ ድምፅና የተባበረ የተግባር እንቅስቃሴን ለማድረግ ሁሉ ተገዳድሮታል። በህዳሴው ግድብ ላይ ድምፃችን አንድ ነበር ወይ የሚለውን ነገር ሁሉ ከቶ ማየት ይቻላል። እና ይሄ ሁሉ ከሞላ ጎደል በሙሉ በፍረጃ ልዩነቶችን በአግባቡ ለማስተናገድ ካለመቻል የተነሳ የሚመጡ ነገሮች ናቸው።
ዶክተር አሰፋ ቀደምት ፖለቲከኞች በፖለቲካ እንቅስቃሴና በትግል ስልታቸው ስህተት ምክንያት የፈጠሩትን ጉዳት በይቅርታ ለማስተካከል አለመሞከራቸው የእነሱ ስህተት አሁንም ቀጥሏል ባይ ናቸው።
ራሳቸው ያመጡትን ያልተረዱትን አልተረዳንም ነበር። አዎ አበላሽተናል። ይህን ሁሉ ወጣት ማስረገፍ አልነበረም። ምንድነው ረግፎ የመጣው ስትል ወታደራዊ አስተዳደር ነው የመጣው። አየው የመጣው ከባድ የሆነ ወታደራዊ አመራር ነው የመጣው። ከዛ በኋላ የገባንበትን ነገር ታስታውሳለህ። ከዛ በኋላ የተሄደው ወዴት ነው? የፖለቲካ ፓርቲዎቹ በፊት በነበሩበት ቁመና መቆማቸውንና መከራከራቸውን ትተው ሁሉንም ደርግ ሲያስወግዳቸው ወይም ሲያጠፋቸው ማለት ይቻላል ወደ ጎጥ ደግሞ መግባት ጀመሩ። ከዛ በኋላ የብሔራዊ ትግሉ ቀርቶ እንግዲህ በህብረት ወጣቱን አንድ ላይ አድርጎ ኢትዮጵያን ህዝብ ችግር የመደብ ጭቆን አድርጎ አስቦ ሲታገል የነበረ ድርጅት እና ኢንተርናሲዮናል ሲያዘምር የነበረ ድርጅት እኛ ከሌለን እናጠፋችኋለን፣ እኛ ቁጥራችን ብዙ ነው፣ እነንትና ቁጥራቸው ትንሽ ነው፣ እገሌ ትምክተኛ፣ እገሌ ጠባብ እየተባለ ወደ ወደቀ የድንጋይ ዘመን ፖለቲካ የመንደር ሰው አደራጅቶ ዛሬ መንደር ውስጥ ይደፋደፋል።
የኢህአፓ ማዕከላዊ ኮሚቴ አባል የነበሩት ክፍሉ ታደሰ በማንነት ላይ የተመሰረተ ፍረጃ መቆም የሚችልበት ህጋዊ መሰረት መጣል እንዳለበት ያሳስባሉ።
ይሄ አስፈላጊ ፍረጃ አደገኛ ነው፣ መቆም አለበት፣ መስተካከል አለበት። ህዝብ እንደ ህዝብ መፈረጅ የለበትም። በአንድ ህዝብ ውስጥ የተለያየ ወገኖች ናቸው ያሉት። ገበሬ አለ፣ አርሶ አደር አለ፣ ሰራተኛ ወገን አለ፣ ነጋዴ አለ፣ የተለያዩ ወገኖች ናቸው በዛ ውስጥ እና እነኚህ ደግሞ የተለያየ ፍላጎትና አላማ ግብ ያላቸው ወገኖች ናቸው እና አንድ ፖለቲካ ፓርቲ የገሌ ፖለቲካ ፓርቲ ነኝ ወይ ገሌን የሚባለውን ህዝብ ወክላለሁ ስላለ ያንን ህዝብ ይወክላል ማለት አይደለም። ምክንያቱም ያህል መርጦት አያውቅም። መርጦ የሚወክልኝ ይሄ ፓርቲ ነው ብሎ ያለበት ጊዜ የለም። 97 ትንሽ ሙከራ ተደርጎ ነበረ፣ ከሸፈ። አሁን በማንነት ላይ ተመስርተው እንትን ያደረጉ የፖለቲካል ፓርቲዎች ሁሉም በሚባል ደረጃ ህዝብ ወክሏቸው የእኛ ጠበቆች ናቸው፣ የእኛ ድምፅ አሰሚ ናቸው አላለም እና በነሱ ምክንያት ህዝብ የሚፈረጅበት፣ ህዝብ የሚሰደብበት፣ ህዝብ የሚነቀፍበት ምክንያት መኖር ያለ አይመስለኝም። አካሄዱም አደገኛ ይመስለኛል። ማንነት ላይ የተመሰረተ አደረጃጀት ለዚህ ችግር ብቻ ሳይሆን በአጠቃላይ በኢትዮጵያ ውስጥ የአደረጃጀት ካልተቀየረ ለፖለቲካ ስልጣን ማንነት ላይ ተመስርቶ ባህልን ለማስከበር ከባህል ጋር ተጓዳኝ የሆኑ ጉዳዮችን ለማስከበር እና ለመሳሰሉ ነገሮች እንደዚህ አይነት አደረጃጀት ሊፈቀድ ይገባል። ግን በማንነት ላይ ተመስርቶ የፖለቲካ ስልጣን መያዝ ህገ መንግስቱን ሊፋቅ ይገባል። በኢትዮጵያም በስራ ላይ መዋል የለበትም። ጋፋውን እያመጣ ያለውን ችግር እያየነው ነው። በኢትዮጵያ ውስጥ በማንነት ላይ ሳይሆን በፖለቲካ እምነት፣ በጥቅም ሰራተኛም ከሆነ በጥቅምና በፍላጎቱ፣ አርሶ አደርም ከሆነ በጥቅምና በፍላጎቱ። ምክንያቱም የወለጋ አርሶ አደርና የትግራይ አርሶ አደር ምንም የሚለያቸው ነገር የለም። አንድ ናቸው። ሁለቱም አሰርገፊዎች ናቸው። ሁለቱም ችግረኞች ናቸው። ሁለቱም ከመሬት ጋር የተቆራኙ ናቸው። ከመሬት ጋር ያለ ፖሊሲ ነው የሁለቱም ችግራቸው። የባሌውንና የጎጃሙን እንደዚያ በየቦታ ያሉ እንደዚህ ናቸው።
እነ ዶክተር አሰፋ ትንታኔ ደግሞ የኢትዮጵያን አንድነት የማይሹ በቅኝ ግዛት ለመቀራመት ሞክረው ያልተሳካላቸው የአውሮፓ ሀገራት ሴራ ያስከተለው ውጤት ነው።
ጠላቶችን ብቻ ነው አይመጣው፣ ከተባባሪ ጋር ነው አብሮ የሚመጣው። ስለዚህ በውስጥ ሁኔታዎችን አመቻችተው ይችን አገር በተለይ ከበተለይ ከአድዋ በኋላ የተፈጠረ ፖለቲካ ይኸው ጦሱ ውስጥ አሁን ድረስ አብሮ ነው። አድዋን አሸነፍ ነው እንጂ አልኖር ነው። ብንኖረው ኖሮ የነጭን ሴራ ገና ሲሸተን ነበረ ከበሮቹ የምናጤስበት ገብቷል እንዳይጠጋ እናደርገው ነበር። አሁን ግን ጢሱን ጭራሽ በደንብ ጨርቅ ሸፍኖ የሚታጠኑ ፖለቲከኞች ስለመጡላቸው በእነሱ ጨዋታል። አገሪቱ የተሰራችው ልክ እንደ ጠላቂ ጣ ይመስል እንደፈለገ የሚጋግረው እና የሚፈታው እና የሚከፍለው ይመስለኛል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ
አመሰግናለሁ። መስፍንና ተወያዮቹን የተከበራችሁ አድማጮች፣ ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬና እኔም ማስተናጋጃችሁ ሰሎሞን አባተንን አብረናችሁ ያመሸነው መልካሙን ሁሉ እንመኛለን። ከእኛ ጋር ስለ ቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተው ሰው ቁጥር ከ10 አሻቅቧል። እርስዎም ዘወትር አደጋ ላይ ነው፣ ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና ይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና አፍንጫዎን በአግባቡ ይሸፍኑበት፣ አያነካኩት፣ ከብክለት ይጠብቁት። የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት፣ ይቀይሩት፣ በንጽህና ይጠብቁት። ኮቪድ እርስዎ ጋር እስኪደርስ አይጠብቁ፣ አይፍቀዱ። ሰላም ጤና ይስጥልን። በደህና ደሩ።
Salam walkilnyo yete Wanna salam salam adro salam nawalu Ewat mata salam salam mebabalu Salam nawulu Salam sarketalu medrulu Wanto magwat sokabitu irshawulu.